የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ኢተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ ክፍል 24 ተሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
የባንዲራ ታሪክ በሀበሻ ምድር እንዲህ እንደዛሬው ዋጋው መስታ ሳይሆን እኩል ከራፊ ጨርቅ ለሀገር ክብር ሲባል ከባንዲራ በፊት ሰው ነበር የሚወድቅ። መሳፍንቱ በጎጥ ሸንሽኖ ከፋፍሎ የማሽላ ዳቦ ያረጋትን ሀገር ገብርዬ ሲለካት ቅጫን ሁለት ክንድ በሆነች ባንዲራ ገጣጥሞ በማፈር አንድን ህዝብ አንድ አርጎ ማኖር እንደሚቻል ከተዋበች በቀር ህዝቡ ሹማምንቱ ራሱ ቴዎድሮስን ከቶ ያውቅም ነበር። የዚያን ቀን ለሊት ግን እንደነገ ጠዋት ደረስ የማርያም ላይ ንግስና ሊቀባ ክፉኛ ሐሳብ ይዞት እንቅልፍም እንደሰው ሙልጭ አርጎ ክዶት እልፍኙ ውስጥ ሆኖ ስላንዲት ሀገሩ ስላንዲት ውዳጁ ቋፍ ላይ ስላለች ለሐሳቡ ማሰሪያ አቶ እግር ተወርች እንዲህ ሲንጎራደድ ሌላኛ ውዳጁ የሴት ባለመላ ተዋበች አሊ ግን ልታነቃው አለች። ካሳ መከታይ ሐሳብ ለምን ገባ ሐልልም የኔ አባት ቀደምም አየው ማድን ስትገፋው አልዋጥህ ብሎ ባፈስ ሲከራተት የጎረፍከው ፍራት አውቃለሁ ጌታዬ የንቅልፍህ የረፍትህ ያንጀትህን ጠላት ይቹ ሀገርህ ናት። ደግሞ ምን አባቱ እንቅልፍህ ሲቅርብህ ወዴት ታውቀውና ጣሃን የማንቃት አድርጎት ሲያበቃ ምኑን ታርፈዋለህ ይሄው ጉብት ካደል ሀገር ስታቀና እንቅልፍስ ሲቀርብ ወዴት ታውቀውና ቁስሉን ነካችበት ልፋቱን ልፋቱን መከራውን አልፋ ህልሙን አየችበት ካሳንገቱን ደፋ እሷ ፊቷን ዞረች እንዲህ የሆነ ዕለት ከሱና እሷ በቀር ባዕድ የማያውቃት የአይኑን ገደብ አልፋ የምትፈስም ባለች ያችን ባለች እንግዲህ አለመይሳው እንግዲህ በኔ ልፋትና በኔ ድካም ሳይሆን በእግዚአብሔር ይሁን ማለት ለዚህ ማረግ መርቶ ሰጠኝ ይሄ ሹመት። እኔ እሱ ሰነዝር እሱ ከኔ ቀድሞ ባላንጦችን እየጣለ ወሰኔን እያሰፋ የታጠ ጉልበት እንደቻለ ሞገሴን እያገዘፈ እንደ ልቤ መሻትር ከኔን እያከለ እግዚአብሔር ይመስገን ይሄው ለዚህ በቅቻለሁ ተመስገን ከማለት ውጭ ተፍለት ተፍለውስ ምን የከበረ አስገባለሁ። ግን አለመይሳው ግን ነገ ማለዳ ቅባቱን ተቀብዬ ዘውዴን ስደፋ ህዝቡ ይጠብቃልና ገባለት ቃል ኪዳን ፈቅደህ ስጠኝ ስለው ይችን ትልቅ ሀገር ምን ይሄ ልማልለት ምን ጨብጬ ልቁረብለት ምንስ ብዬ ልናገር እስኪ መላካለሽ ተዋቡ ካንቺ እንኳን ልበደር በማተብ እንዳልምል የባለለጣ አንገቱ የእስላሙ ምናት ይቻገር በጊዮን እንዳልምል ኦሞ ጉደር አዋሽ ቦርከና ባሮ ተከዜ ጉማራ በየውሎጊያ ሁሉም ገንዘቧ ነው የትኛው ተየቱ በልጦብኝ በየትኛው ልማልላት ለኢትዮጵያ ሽናሻ ጋምቤላ ኦሮሞ ጉራጌ አገው ወላይታ ትግሬ በየው አማራ በመጥሩ አይተቀለበበው ሁሉ በስሙ ነው የሚጠራ ማለት ተዋቡ አሁን እስላም ስትል ሸማኔው ትዛለኝ ጆርቅ የሚሉት አህመድ የቦጋለ በልትሎ በልካሳ አሽከራ አስጠራልኝ ገብርዬ ታለ ገብርዬን አስጠራው እሱ ነው የልቤ ሲጋልብ የሚነፍስ ከጎህ ቅዳጅ በፊት መልክቴን ይዞልኝ ከደጁ የሚደርስ ካሳን ግራ ገባው ግን አይጠይቃት ነው አምስት ስድስት ጊዜም እንደዚያ ዋክባው እሷው ነድፋ እሷው ባስታ እሷ አድርታ እሷው ፈትላ ባመጣችው ሀሳብ ባሳየችው መላ ብትንትን ሀሳቡን ገጣጥማ ስትሰፋው አይቷልና ባይኑ ለምን ማለት ትቶ እንዴት ማለት ትቶ ገብርዬ ይጠራ አለ ወዲያው ነው ገብርዬ ከታንጉት ሙቅቅፍ በውድቅ ተተላቆ ከነጋሻ ጃግሬው ገና እንደደረሰ እሰይ የኔ አንበሳ ስትለው ተዋበሽ ገና እንኳን በወጉ የወጉን እጅነን ሳትሰጥቶም አልጨረሰ እሰይ የኔ አንበሳ እንተስች ምራቅ ምድር መጥቷት ሳትከር ስትገሰግስ ሄደህ ደገኞቹ መንደር አህመዴ ለሚባል ጆርቅ ሸማኔ ቃሌን ቃል ሳትጨምር እንዲህ ብለህ ንገር በአገር ሰማይ ስትፈልቅ ቅርቡን የሩቁም እኩል እንደሚያት የማርያም መቀነት በዚህ አረንጓዴ ቢጫ ቀይ ጥለት አንተ ስትለካት ሁለት ክንድ የሆነች ጥልቅምት ባንዲራ ውብኛ አርጎ ሰርቶ ነገ ማርያም ድረስ ይዟት እንዲመጣ አጥብቀ አርቀ ንገረው አደራ በማለት ተዋበች ግብጦች ለእጅ መንሻ ከላኩላት መሀል የሀር የሆነውን ጥለት ጥድፍ ብላ ለገብርዬ ሰጥታው እሱም ጥድፍ ብሎ ከነጀሌዎቹ ከወጣ በኋላ ካሳ ፈገግ አለ የጥድፈቷ ሚስጥር ቋጠሮ ተፈቶ ብትንትን ሀሳቡን በአንድ ስለው አለ ካሳ ፈገግ አለ845 ዓመተ ምህረት የተራራው አናት ገና ሳይላቀቅ ካድማስ ጥቆር እግር አህመድ ያማረኛ ሰማይ ሳይቀላ ባግባቡ ሳይፈጅር አህመድ የቦካለ የንጋት ስግደቱን አሰላምቶ አብቅቶ ልክ ፊቱን እያበሰ ፊታውራሪ ገብርዬ ከነጀሌዎቹ ደጁ ላይ ደረሰ የፈረሶች ኮቴ ደጅን ሲረመርም የሰማው አህመዴ ልቡ ድንግጥ አለ እንዲህ በማለዳ የሚደርስ ደጄ መርዶ ነጋሪ ነው ደግሞ ማን ተለየኝ የትኛው ዘመዴ ከቶ የኔ ሀዘን ዳርም የለውን እንዴት አደራችሁ ይህን ድምፅ ያውቀዋል ይበልጥ ተሸበረ ምላሽም አልሰጠ በርም አልከፈተ ድርቅ ብሎ ቆሞ ወይ ወንድሜን አለ ክተት ሲባል ከቶ ከመይሳው ጋር አብሮ የዘመተ አንድ ወንድም ነበረው ያ ወንድሙ ሞተ ጌቶች ገብርዬ ጥሪውን እንዲህ ሲደጋግም ገፋ አድርጎ ወጥቶ የጎጆውን ግርግም ድሮ አውጫለሁ ለደግም አልነበር አደባባይ ቆሜ ሸማ ሳውለበልብ ያየሁት በህልሜ ወይ ወንድሜ የለ እንደሱም አይደል ገብርዬ አቋረጠው ተዋበች ልታነው አረንጓዴ ቢጫ ቀይ ጥለቱን ሰጠው አስከትሎ ደግሞ ቃሌን ቃል ሳትጨምር ያለችውን መልእክት ቃሏን ቃል ሳይጨምር ረግጦ ሲነግረው የመናሙ ተፍሲር ብስራት ሆኖለት እጅ ወርቅ ተሳለው አለም እንዴት አንድና ሶድ አንድ ላይ ያበቅላል አንድ ደህና አንድ ጠብ ድረገም ነው እንጂ ከተፍሲር ከትቼ እንደዚያ ወንድሜ ከመይሳው ጋር ጎንም አልሰለፍ የቆጭ ነበር ይሄው ዛሬ ግና አላህ ያለለታ አላገር ስራ ሲለኝ ረብ ያለው ስራ ያውም የመይስተውን ያውም የኢትዮጵያን ያውም የሀገሬን ባንዲራ ያውም በኔ ጥበብ ያውም በሰው እጆች ከሰውም በኔ እጆች በሸማ እንድሰራ ታሪክ እድል ሰጠኝ ብሞትም አይቆጨኝ ስለዚህ በኋላ አህመዴ ሸለለ አህመዴ ፎከረ በደስታ ሰከረ በደስታ ለቀሰ ሩጦ ቤቱ ገባ ሶስቱንም ልጆቹን ሚስቱን ቀሰቀሰ ነገራት ለሚስቱ ከምርጥ ዘሃ መሃል ምርጡን ዘሃ መርጣ እንድታቀርብለት ቶሎ ብላ ዝብታ አዘዘ ልጆቹን ቱባ ተከፋፍለው ከእያንዳንዱ ጥለት አስር ቀለም እንዲያዳውሩለት ሶስት ሰዓትም አልፈጀ መቀነት ሸማቀው ከኖረበት ወርዶ ዝግዛው ተቋጥሮ ጥለቱ ተጥሎ ድምድሙ ተመቶ ባንዲራው ሲቆረጥ ሶስት ሰዓትም አልፈጀ ፈቀው ከዳት ወጥቶ በቄት ተሸልሞ አህመድ ከነሚሱ ጋማው ላይ ወጥቶ እሱ ሲፈለኩል በቁሎ ኑሮ ሲሮጥ እህስ የማርያም ላይ ደርሰው ፎቃው ሲቀልጥ እዚያ መሃል አለፈው አህመድ ለለይሳው ባንዲራውን ሲፈት ሰዓትም አልፈጨ ለይሳው ደሳለው የወርዱ ምጣኔ የጠርዙ ጥብቅነት የጥለቱ አጣጣል ጥበቡ ደነቀው ተማረክ እጅን ቁርጥማ ተንካው በሆዱ መረቀው ታታ ዞሮ ሄደ አህመድ ተጣራ ለይሳው ዞር አለ ባንዲራው ሲሰራ ተርፎ ስለነበር ብዙ የሐር ጥለት ታቁማዳው ወጥቶ እሱ ዘረጋለት ታታ የዚህንዳ ሰው ፍጹም ታማኝነት ገራገር ልቦና ባስተዋለ ጊዜ የጎንደር አዝማሪ አቀነቀናትን በልቡ ያዜማት በልቡ ያላትን ያችኑን ርቃት ተባረክ እጅህን አይንካው ቁርጥማት በአፉ ደግሞ የጎንደር አዝማሪ በና አህመዴ ዘመን እስላም አልኩሽ እንጂ እጁ የሚታመን ሸማኔ ማሞንቷል ደሞ ለመሸመን ይነበር
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ
ክፍል 24
ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔማዩ ተርከባይ የምሸሽ ነው ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔማዩ ተርከባይ የምሸሽ ነው።
ምዕራፍ 48 የተቋረጠው ህልም። ቅዠት መኖሩ ሳይካድ ህልም በመጽሐፍ ቅዱስ ለሚያምኑ ሰዎች ሁሉ የማያጠራጥር እውነተኛ ነገር ነው። በህልም አማካይነት የሚደርሰውን መልካም ሆነ ክፉ ነገር የሚያዩ ሰዎች መኖራቸውን የሚክዱ ቢኖሩም ይህን የሚያምኑት ደግሞ በጣም ብዙ ናቸው። ህልም በእውነትነቱ ወይም በሐሰትነቱ ያስከተለውን ክርክር እንተወውና በእንቅልፍ ዓለም ቋሚ ከሞተ ሰው ለመለየት ጥቂት ነገሮች ብቻ ምስክሮቹ በሚሆኑበት ጊዜ ስለሚያቸው ነገሮች ጥቂት ልናገር። ህልም የተለየ ዓለም አለው። አንዳንድ ጊዜ በሚያስከትለው ሁኔታ መከራውም ሆነ ደስታው በእውነት ከሚሰማው እጅግ በልጦ ይታያል፣ ወይም ህልሙ ራሱ አዲስ ነገር ያመጣል። እግረ ቆራጣውን ሰው እንደ አሞራ በክንፍ ሊያስበርረው ይችላል። ዋሊያ እንደ ሰው ህልም ሊያይመቻሉን አላውቅም እንጂ ዋሊያን የሚያህለውን ሯጭ ደግሞ እያሽ መደመደ በኤሊ ሩጫ ለማስቀደም ይሞክራል። ነፍሳት በሚኖሩበት በሰማያዊው ዓለም እንቅልፍ ቢኖር ኑሮ ጻድቃንን ወደ ገሃነም ሀጣንን ወደ መንግሥተ ሰማያት እየወሰደ ሁለቱንም እኩል ያደርጋቸው ነበር። እንቅልፍ ባለበት በዚህ ምድራዊ ዓለምማ የነጣውን ድሃ ቅቤ ያጠጣ ድሃ በህልሙ ቅቤ ባይጠጣ ንጣት በገደለው ነበር የሚል ምሳሌ ፈጥሯል። ምሳሌ ፈጣሪዎች ረስተውት ነው እንጂ ሀብታም በህልሙ በስጋት ባይጨነቅ ውፍረት አፈንድቶት በሞተ ነበር ቢሉም መልካም ምሳሌ ይሆን ነበር። ህልም እንዲህ ያለ አስቸጋሪ ነገርን ያሳያል። ይህ በመሆኑ አስጨናቂ ህልም ሲያይ አቋርጦ ብንም የሚለው ሰው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያለና ሰውነቱ እየተንቀጠቀጠ ተነስቶ እንኳን ህልም አደረክልኝ በማለት ፈጣሪውን ሲያመሰግን፣ አስደሳች ህልም ሲያይ ሰው ቀስቅሶት ወይም በሌላ ምክንያት ህልሙ የተቋረጠበት ደግሞ ኤልያ እንዲያው መከራ እንዴት ያለውን ጣፋጭ እንቅልፍና ህልም አቋረጡብኝ እያለ ብስጭቱን ይገልጻል። አጼ ቴዎድሮስ እንደማንኛውም ሰው ከዚህ በላይ በተጠቀሱት የህልም አይነቶች ተደስተውም ተበሳጭተውም ይሆናል። እውነተኛ ታላቅ ህልም አይተውና ደርሶላቸውም ይሆናል። ግን ከሁሉም የተለየ እንግዳና እውነተኛ ህልም በእንቅልፍ ሳይያዙ በፍጹም ንቃት ላይ ቁጭ ብሎ የሚታይ እጅግ ጣፋጭ ህልም አይተው ገና ሳይጠግቡት ጠፍቶባቸዋል። ይህን አይነት ህልም አይተው ሳይጠግቡ ማጣት ማንንም ሰው ማስቆጣት ብቻ ሳይሆን የሚያሳብድ ነበር። አጼ ቴዎድሮስ በዚህ የቁም ህልም ውስጥ እንዳሉ አንዲት ታላቅ ኢትዮጵያ ይገነቡ ነበር። የተሰበረ ሸክላዋን ገል ቀጥቅጣ ከአዲስ ጭቃ ጋር በመለወስ እንደገና ሙሉ ዕቃ እንደምትሰራ ሸክላ ሰሪ ተሰባብራ የወደቀችውን አገር በአዲስ መንፈስ ለውሰው አዲስና አዲስ አካል የሆነች አገር አድርገው ሲሰሩ ታያቸው። ከረፍት ከእንቅልፍ ተለይተው አቀበቱን ወጥተው ቁልቁለቱን ወርደው ውሃ ሙላቱን ዋይተው ነደው በርደው ቀዩ ጠቁረው ሮሮ ጨክነው የደጋው ብርድ የቆላው ቃጠሎ እየተፈራረቀባቸው ምቾት ከሚባል ነገር ጋር ጨርሰው ሳይተዋወቁ ለዚህ ሥራ ደክመው የድካማቸውን ፍሬ ለማየት አለሙ። ግን ያ ታላቅ ህልም መልሶ ሊታይ ከማይችልበት ሁኔታ ተቃረበ። ካህናት በየአድባራቱ የያዙት የወሬ ጦርነት ከአደር አደር እየጠነከረ ሲሄድ የአጼ ቴዎድሮስ ስም በእያንዳንዱ ባላገር ዘንድ በስምንተኛው ሺህ ጊዜ ይመጣል ተብሎ ይጠበቅ የነበረው ጻድቁ ቴዎድሮስ መሆኑ ቀርቶ ከሚፈራው ጎግ ማንጎግ ይበልጥ የሚያስፈራ ሐሳዊ መሲህ ቴዎድሮስ እየሆነ ሄደ። መኳንንቱ በየቦታው መሸፈታቸውን በይበልጥ እያጠነከሩ ሐሳባቸው በጦርነት ሲፈጸምላቸው አለመቻሉን ሲያውቁ የዋሁን ባላገር ከካህናቱ ስብከት ጋር በሚመሳሰል ወሬ እያስበረገጉ ንጉሠ ነገሥቱን ወይም የእሳቸውን ሹማምንት ሲያይ መርዘኛና ተናካሽ እብድ አውሬ እንደመጣበት ቤቱን እየጣለ ከብቱን እየተወ እንዲሸሽ አደረጉት። በዚያ ጊዜ ካህናትና መኳንንት በአጼ ቴዎድሮስ ላይ የሰሩትን ግፍና ተንኮል በትክክል ለመግለጽ ቢፈለግ ራሱ ሁለት ሶስት ታላላቅ መጽሐፍ አይበቃውም። የወሎ የሽፍት አለቆች አጼ ቴዎድሮስ እስላሞችን በሙሉ በእሳት እያቃጠሉ ለመጨረስ በዘመቻ በመዘጋጀት ላይ ናቸው እያሉ በዘርም ሆነ በሃይማኖት ምክንያት የአንድ ንጹሕ ሰው ሰላምና ንብረት እንዲነካ አድርገው በማያውቁት ንጉሠ ነገሥት ላይ ማስወራትን ከጦርነቱ ይበልጥ ድል እናደርግበታለን ብለው የሚተማመኑበት መሳሪያ አድርገው ያዙት። አጼ ቴዎድሮስ በሃይማኖት ከሰው ጋር ተጣልተው ቢሆን ከካቶሊኮች ጋር ብቻ ነበር። እነሱም የተጣሏቸውም ጨርሳችሁ በኢትዮጵያ አትኑሩ በማለት ሳይሆን አረመኔ ሞልቶላችሁ ሳለ ወደዚያ ሄዳችሁ የክርስቲያን ሃይማኖትን በማስፋፋት ፈንታ ኦርቶዶክሳዊ ክርስቲያኑን ካቶሊክ ለማድረግ ተሆነ የምትጣጣሩት ጥን ሐሳብና እውነተኛ ክርስቲያንነት ባይኖራችሁ ነውና ለአረመኔዎች ታልሆነ በቀር ለክርስቲያኑ ኢትዮጵያዊ የእናንተን የግል ክርስቲያንነት እንድትጸፉ አልፈቅድላችሁም ስላሏቸው ነበር። ካቶሊኮቹ ደግሞ በአረመኔዎች መካከል ክርስቲያንነትን ከማስፋፋት ይልቅ ካቶሊክ ያልሆነ ሌላ ክርስቲያንን ካቶሊክ ክርስቲያን ማድረግን የተቀደሰ ዓላማ አድርገው ይዘውት ነበር። ስለዚህ አጼ ቴዎድሮስ ነገሩን ስላላመኑበት ከለከሏቸውና ካቶሊክ ፈረንጅና ቴዎድሮስ አይንና ፈር ሆኑ። ኢትዮጵያን እስላሞችን ግን በምንም ሁኔታ አልነኩም። አጼ ቴዎድሮስ ቅኖች ሁነው ታገኟቸው እስላሞች ወገኖቻቸውን ምን ያህል ይወዱ እንደነበር ለማወቅ ከሽፍትነት ጓዳቸው ከሻንቅላው ኢድሪስ ጋር የነበራቸውን ፍቅርና መተማመን መመልከት ብቻ ይበቃል። እነመዴ በሽር ግን የአጼ ቴዎድሮስን ስም በሕዝቡ ዘንድ ለማስጠላት በመላው ኢትዮጵያ በተጀመረው ሴራ ድርሻቸውን የፈጸሙት ቴዎድሮስ እስላምን ታገር ሊያጠፋ ተነስቷል በሚል ስብከት ነበር። ከዚህ ላይ ያለው እጅግ የሚያሳዝን ሌላ ነገር ካህናቱ ከሌላ ሁሉ ወሬ ጋር አጼ ቴዎድሮስ እስላም ሆነዋል፣ የለም ካቶሊክ ነው የሆነው፣ ፕሮቴስታንት ነው እንጂ ፈረንጆችን ሁሉ እንዴት እንደሚወድ አታይም? አያንተ ነገር ካቶሊኮስ ጸረ ማርያሙ ያው ፈረንጁ አይደል የሚል የሰንበቴ መጠጫ የመሐራ መብያ ወሬ በመላ ኢትዮጵያ ሊያስፋፉ መቻላቸው ነው። ስንት ጊዜ ነው አጼ ቴዎድሮስ እስከ 9 ሰዓት የህዝብ ጉዳይ ሲሰሙ ውለው በብትን ድቁስ ብቻ ምሳቸውን በበሉባቸው ቀኖች አርብና ሮብ ጮማውን ተፈረንጁ ጋር ሲቀረድደው ነው የሚውል? ወላሂ ብሏል እንጂ ከግብፁ ንጉሥ ተስላሙ አበሻን የሚጨርስበት መርስ ተቀብሏል አሉ እየተባሉ የተሸማጠጡት ታላቁና እንግዳው ኢትዮጵያዊ አጼ ቴዎድሮስ የሚያምኑበት ኢየሱስ ክርስቶስ ዓለምን ለማዳን የተሸከመውን የስቃይ መስቀል ኢትዮጵያን እንዲያድኑ ሲያሸክሟቸው መለኮታዊ ጸጋውን አፈብሎባቸው ነበር። ነገር ግን ርኅራኄውን፣ ቸርነቱን፣ ቅንነቱን፣ ፍቅሩን ሁሉ ሲያድላቸው ትዕግስቱን አሳንሶ የቁጣውን እሳት በዛ አድርጎባቸው ነበር። ስለዚህ በወሎ፣ በጎጃም፣ በሸዋ፣ በትግሬ የሚስፋፋባቸውን ከሐሳባቸውና ከምኞታቸው ምስራቅ ከምዕራብ እንደሚርቅ የራቀ ነገር ፈጽመዋል እየተባለ ሲወራባቸው ሲሰሙ መላው ሕዝብም በዚህ ወሬ ተነድቶ እንደ ጨካኝ አውሬ ሲጠላቸው ሲያዩ ያላቸውን በጎ ባህሪ ሁሉ ስለጣለባቸው ሲቆጣ ጨካኝ ቀጪ ከሆነው መለኮት በርከት ብሎ የተሰጣቸውን የቁጣ እሳት በሰውነታቸው ያሉ ባህሪዎችን ሁሉ በበላይነት ለመምራት እያየለባቸውና በምድር ሆድ ውስጥ ተቀብሮ ቆይቶ የቁጣ ጢሱንና ነበልባሉን ማሳየት እንደሚጀምር እሳተ ገሞራ የቁጣቸውን እሳት ማሳየት ጀመሩ። አንድ ቀን ከቀትር በኋላ ሐዘንተኛው ንጉሠ ነገሥት በያለበት ያለውን ሽፍታ ሁሉ ሲያጠፉ አመዴ በሽርን እንኳ ሊይዙት ባይችሉም ጨርሰው ሲያዳክሙት ትተውት ሲሄዱ አገሩን በሙሉ እየያዘና እያጠፋ የሄዱበት ወይ በየአምባው እየሸሸ ሁልጊዜ በንዴት ላይ ጥሏቸው የኖረውን ደጃሽ ተርናጓሉን ለማደን እንደሄዱ ጎጃም አገው ምድር ውስጥ አሰም ስላሴ በሚባለው ቦታ ላይ ሰፍረው ሳሉ በዚያ ባለ ረጅም ተራራ አናት ብቻቸውን ሾልከው ወጥተው አይናቸውን ርቀት እስከገታው ድረስ በአራቱ ማዕዘን እየተዘዋወሩ የኢትዮጵያን ምድር አዩ። በዚያውም ተስፋ መቁረጥ ባለበት ድምፅ የአገሬ ጎጆች ሁላችሁንም ግንብ ላደርጋችሁ ፈልጌ ነበር፣ ግን በውስጣችሁ ያሉት ተባዮች እጅግ ተናዳፊዎች ሁነው ስላገኘኋቸው እግሬ በደረሰበት ሁሉ አቃጥላችኋለሁ። የአገሬ እንስሶች አሁን ካላችሁበት መቶ ጊዜ እንድትበዙና እንድትወፍሩ ምደክም ነበር። አሁን ግን ከበድን ተነሽሏ፣ ጥገትን ተነጥጃዋ ላርድ ቆርጫለሁ። ሕፃናት እንዲያድጉ ሙሉ ሰዎች እድሜ ጠግበው እንዲሞቱ ለማድረግ የሚቻልበትን መንገድ ለማግኘት ሌት ተቀን እደክም ነበር። አሁን ግን እርጉዝና መጫትን፣ ጎበዛዝትና ቆነጃጅትን፣ ባልቴትና ሽማግሌን ባንድ ላይ ለማጥፋት ቆርጫለሁ። እግዚአብሔር በልቤ ያሳደረብኝን ምኞት ይፈጽምልኛል ብዬ የዘው ስሜን ቴዎድሮስ አስተኛውት። ግን እግዚአብሔር የፈጠረኝ ለዚህ አይደለም ኑሯል። በየሰው ፊት ሳቅ ለማየት ስፈልግ በየሰው ፊት እንባ እንዲጎርፍ ምክንያት ለመሆን ደርሻለሁ። ሰላም ሆይ፣ ስምሽ በጣም ያጓጓል። አንቺን ለማግኘት የሚችል ግን ያለ አይመስለኝም። የምትገኝ ተሆንሽም በጣም ሩቅ መሆን አለብሽ። ሁለት ተቃራኒ ነገሮች ባንድ ላይ ተስማምተው ሊኖሩ አይችሉም። ጦርነትና ሰላም ባንድ ላይ ሊገኙ አይችሉም። ችግር፣ ሞትና ደስታም ባንድ ቤት ውስጥ ሊገኙ አይችሉም። እኔ ሰላምን ፈለግኩ። የኢትዮጵያ መኳንንትና ካህናት ጦርነትን ፈለጉ። ህዝቡም በእነሱ ምክር ተነድቶ ለጦርነት ጠራኝ። አሁን በእኔ በኩል የነበረው የሰላም ፍላጎትም ጠፋ። ችግር እንዲወገድ፣ ጤንነት እንዲዳብር ተመኘው። የኢትዮጵያ መሳፍንትና ካህናት ችግርና ሞትን የሚያስከትለውን ብጥብጥ ፈለጉ። ህዝቡም በእነሱ ምክር ተነዳ። አሁን መልካም ምኞቴ ሁሉ ተሟጦ አለቀ። እነሱ በሚፈልጉት መንገድም ምን ያህል መስራት እንደምችል ያዩታል። በዚህ ጊዜም ሰላም ወይም ጦርነት፣ ሐዘን ወይም ደስታ አሸንፈው ቁርጡ ይለያል ካሉ በኋላ ጦራቸውንና ጋሻቸውን በመሬት ላይ አስቀመጡና ተንበርክከው አይኖቻቸውን ወደ ላይ ሰቅለው እጆቻቸውን ወደ ላይ ዘርግተው ፍጹም ተመስጦ ባለው ህሊና የሚከተለውን ጸሎት ህሊናቸውን ለሚያውቅ አምላክ አቀረቡ። በእናቴ ማህፀን ሳልቋጠር የምታውቀኝ አምላኬ ሆይ፣ የሰጠኸኝን አደራ በሰላምና በፍቅር ለመሸከም የነበረኝን ምኞት ከማንም ይበልጥ አንተ ታውቀዋለህ። ግን ቅን ምኞቴ አልተሳካልኝም፣ ወይም ያንተ ፈቃድ ሌላ ቢሆን ነው፣ ወይም የሰጠኸኝ ህዝብ መንገድህን የማይከተል ጠማማ ቢሆን ነው። ስለዚህ ፈጣሪዬ ሆይ በሰጠኸኝ ስልጣን የጣልክብኝን አደራ ለማስከበር በድንጋይ በመውገር በእሳት በማቃጠል ህግህን እንዳስከበረው እንደ ሙሴ ስራዬን መቀጠሌ ስለሆነ ንጹሃን ፍጥሮችህን ከአመፀኞች ጋር በእጄ እየወደቁ እንዳይጠፉ አንተ ጠብቃቸው። እኔንም ከግፍ ሥራ ጠብቀኝ። በኃጢአተኞችና በአመፀኞች ደም ለማጠብ ያዘጋጀሁትን እጄን የንጹህ ደም ፍንጣቂ እንዳይነካው አንተው ጠብቅልኝ። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ፣ ስምህ ገኖባት የኖረች ቅድስት አገርህን ኢትዮጵያን በአረብና በቱርክ እንዲሁም በአረማውያን ሊያስጠፏት የተነሱ ወገኖቼን በፊትህ አጠፋለሁ። ከአንተ ቤትነት ይልቅ ወደ ጣዖት ቤትነት ያዘነበሉ ቤተ ክርስቲያኖችን በፊትህ አቃጥላለሁ። ያንተ ካህናት ነን የሚሉ የሐሰት ካህናትን እደመስሳለሁ። ንጹሕ ክርስቲያንነት፣ ንጹሕ ፍቅር፣ ንጹሕ ሰላም እስከተፈጠረ ድረስ ሕዝብህ አንተን በሚያስደስትበት ራሱን ባዘጋጀህለት ፍቅርና ሰላም በሚጠቀምበት መንገድ እስከሄደ ድረስ ያስጨበጥከኝ የቁጣ ሰይፍ ወደ አፈቱ አይመለስም። እውነትን አስከብር ስል ለምፈጽመው ስህተቴ አንተ ልቤን የምታውቀው ሰማያዊ አባቴ ይቅር በለኝ። ቸር አምላኬ ሆይ፣ ነቢዬም ጳጳሴም የነፍስ አባቴም ምስክሬም አንተ ነህ፣ ዳኛዬ አንተ ነህ። ልቤን አይተህ ፍረድብኝ ወይም ፍረድልኝ። አጼ ቴዎድሮስ ጸሎታቸውን እንደጨረሱ ጦርና ጋሻቸውን አንስተው ከተራራው አናት ወረዱና ሹልክ ብለው እንደወጡ ሹልክ ብለው ከሰፈራቸው መካከል ተገኙ። አረ መካሪ ያለህ፣ አረ አስታራቂ ያለህ፣ አረ እቴጌ ተዋበች ተነሽ፣ አረ ጆምቤል፣ አረ ፕላውዴን፣ አረ ለአንዳንድ ቀን ተነሱና ኑ፣ አረ ስትታገሉላቸው የኖራችሁት ታላቅ ሰውና ታላቅ ዓላማ ውደቁላቸው፣ አረ ተነሱና ብዙ ነፍስ አትርፉ። አጼ ቴዎድሮስ ማምሻ በድንኳናቸው ውስጥ ብቻቸውን ተቀምጠው በበገናቸው ሲተክሱ ቆይተው ቀደም ሲሉ ልጅ የሆነ አስፈሪ ህልም ታያቸው። ታንኳ ይዘው በትንሹ አባይ ገብተው ሲቀስፉ የበርበሬ ብጥብጥ የመሰለው የግልገል አባይ ውሃ ሙላት ታይቶ በማይታወቅ ሁኔታ ሞልቶ በግራና በቀኝ ያለው ሜዳና ሸለቆ አጥለቅልቆት በድንበሮቹ ያሉትን የጎፈርና የካያን ጨቶች እየነቃቀለ ሲወርድ የሳቸው ታንኳ ከፈረሰኛ ወደ ፈረሰኛ እየዘለለች ስትሄድ ቀዘፋውን ትተው በሙላቱ ኃይል የምትጋልበውን ታንኳ በሁለት እጆቻቸው ይዘው ብቻ እንደ ጦር እየተወረወሩ ሲሄዱ ያያሉ። በዚያ ነጫንና ቸፈርን እያካለለ ጎቻ ለጎቻ ባለው ሸለቆ አቋርጦ በሚወረወረው ውሃ ሙላት ላይ ታንኳቸው ሳትዛባ ሲወረወሩ ከቆዩ በኋላ ግልገል አባይ ወደ ጣና ከሚገባበት ቦታ ላይ ይደርሳሉ። ጣና እንደገቡ ጸጥ ባለውና ባስደሳቹ የጣና ሐይቅ ላይ ታንኳቸው በርጋታ ስትወዛወዝ ይታያቸዋል። ከዚያ በኋላ መቅዘፊያውን ሸንበቆ ይዘው ግራና ቀኝ ውሃውን ቀዘፍ ሲያደርጉት ታንኳ ሸለለለለለለል ስትል እጅግ ደስ እያላቸው በይበልጥ ፈጥነው መቅዘፍ ይጀምራሉ። ከዚያ ብዙ ሳይቆዩ በአራቱ ማዕዘን ማዕበል ይነሳል። ማዕበሉም በጣና ባህር ላይ ታይቶ የማይታወቅ ነበር። በምዕራብ በኩል ተራራ የሚያክል የውሃ ክምር በሚያስፈራ ሁኔታ ወደ ትንሿ ታንኳ ይመጣና ከስራው አንስቶ ተሸክሟት ጥቂት ይሄድና ወደ ታች መልሶ ሲወግራት ወዲያው እቀፋለሁ ብለው ሸንበቆውን ገና ሊነኩ ሲቃጡ በምስራቅ በኩል የመጣው አስፈሪ የውሃ ተራራ እንደገና ተነስቶ ጥቂት ተሸክሞ ወስዶ ሲጥላት አንድ ሰው አይኑን ከፍቶ በሚገጥምበት ጊዜ ቁጥር በአራቱ ማዕዘን ከሚመጡት የማዕበል ተራሮች አንዱ ሲያላጋት አንዳንድ ጊዜም በአራቱም ማዕዘን የሚመጣው ማዕበል በአንድ ላይ ከታንኳዋ ላይ ይደርስና ሲጋጭ እሷን አንስቶ ወደ አንዱ አቅጣጫ ሲወረውራት ከዚያም ሌላው የማዕበል ክምር ሲቀበላት በዚህ ሁኔታ እየተንገላቱ በደቅ ደሴት ይደርሳሉ። ከደሴቱ ላይ ደርሰው ታንኳቸውን ለማሳረፍ ሲፈልጉ ደሴቱ በማዕበሉ ይዋጥባቸዋል። ከሌሎችም ባዶ የሆኑና ሰው የሚኖርባቸው ደሴቶች እየደረሱ ታንኳቸውን ለማሳረፍ ሲሞክሩ ደሴቶቹ በማዕበሉ ይዋጡባቸዋል። በዚህ ጊዜ ተናደው ተስፋ ይቆርጡና በሸንበቆ መቅዘፍ ሲጀምሩ መቅዘፊያው ሸንበቆ ይሰበራል። ከዚያም ታንኳ ራሷ እየተበጣጠሰችና ውሃ እየጠገበች ሄዳ ሰውነታቸውን ውሃው ያርሰዋል። በዚህ ጊዜ ታንኳውን ትተው በአስፈሪው ማዕበል መካከል ዘለው ሲገቡ ከአራቱ ማዕዘን የመጣው የማዕበል ተራራ ሲወጣባቸው በድንጋጤ ብንን አሉ። ከዚያም ጨፋሩ ሰውነታቸው በድንጋጤ እየተንቀጠቀጠ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ እያሉ ተነስተው በመብራት የዕለቱን ዳዊት ከደገሙ በኋላ መልሰው ተጋደሙ። አጼ ቴዎድሮስ ይህን ህልም ካዩበት ጊዜ ጀምሮ ህልም እውነት ላይሆን ይችላል በሚል እምነት ከሚጽናኑ በቀር የሚያጋጥማቸውን ነገር ሁሉ ከህልማቸው ጋር ሲያነጻጽሩት ያላቋረጠው ሁከት አንድ ቀን እንደሚጥላቸው ማመናቸው አልቀረም። ምዕራፍ 49 ተስፋ መቁረጥ ተስፋ መቁረጥን ይወልዳል። ቆንስል ክሜሮን ከአጼ ቴዎድሮስ ለንግስት ቪክቶሪያ የተላከውን ደብዳቤና ገጸ በረከት በምጽዋ በኩል ወደ እንግሊዝ አገር ልኮ ራሱ በከሰላ ከቱርኮች ጋር ቆይቶ አንድ ነገርን በተስፋ ለሚጠብቅ ሰው ረጅም የሆነ ጊዜ ካለፈ በኋላ በመተማ አድርጎ በዚያ ጊዜ ንጉሥ ወደ ነበሩበት ወደ ጎጃም መጣ። የቆንስል ካሜሮን በዚያ ቆይቶ በኋላ በመተማ መምጣት ብዙ ምክንያቶች ተሰጥተውታል። አንዳንዶቹ በትግሬ በኩል ሊመጣ ያልቻለው በመንገዱ ላይ ሽፍታ ተነስቷል ስለተባለ ነው ይላሉ። ሌሎችም ሲመጣና ሲሄድ በየቦታው የተደረገለት መስተንግዶ ሁሉ ስለከበደው ህዝቡንም ሹማምንቱንም ሳያስቸግር በአቋራጭ ከንጉሱ ጋር ለመገናኘት ፈልጎ ነው ይላሉ። አጼ ቴዎድሮስ ሲሰሙት የቆዩት ታሪክ ግን ሌላ ነበር። ጃንሆይ፣ እኒህ ፈረንጆች እኮ የሚታመኑ አይደሉም። ቆንስል ካሜሮን ከቱርኮች ጋር ሆኖ በእኛ ሲቀልድ ነው የከረመው አሉ። ደብዳቤ ወደ እንግሊዝ ንግሥት ሂዷል ብለው ነው? እኒህን ፈረንጆች በከንቱ ነው የምንወዳቸው። የሚል ወሬ በስቶ ነበር። አጼ ቴዎድሮስ ግን ኮንስል ካሜሮን ከተመለሰ በኋላም ለአንድ ሳምንት ያህል ነገሩ ሆዳቸውን እየቆረጠው ዝም ብለው ቆዩ። ከዚያ በኋላ አንድ ቀን ጧት ከመኳንንቱ ጋር በድንኳን ውስጥ ሆነው ኮንስል ካሜሮንን አስጠርተው፣ ኮንስል ካሜሮን የደብዳቤውስ ነገር እንዴት ነው ሲሉ ንጉሠ ነገሥቱ ጠየቁ። ደርሷል ጃንሆይ፣ አሁን በቅርቡ መልሱ እንደሚመጣ እተማመናለሁ አለ ኮንስል ካሜሮን። ይህን ያህል ጊዜ ስትቆይ ራስህ ሂደህ የጣልኩብህን አደራ ብታከብር ምን ነበረበት? ስለታመምኩ ለመሄድ ባለመቻሌ ነው ጃንሆይ። ታዲያ ለሕክምና ተከሰላና ተብሪታንያ ማን ይሻል ኑሯል? እሱስ እውነት ነው፣ ብቻ እስካሁን ለምን መልሱን እንዳላኩልኝ አልገባኝም። መድረሱንስ በምን ታውቃለህ? መድረሱንስ ይደርሳል። ይህን የሚሰራ ሎርድ ራሰል ነው። እሱ የማን ራሰል ነው? እኔ ጻፍኩት ለንግሥት ቪክቶሪያ። ማን ነው ያ አቶ ራሰል የምትሉት? ከአሁን በፊት በእርሶ ፊርማ ተሹመ ብትመጣ የእንግሊዝን ወዳጅነት አልጠራጠርበት ስለነበር ዝም ብዬ ተቀበልኩ። አሁን ደግሞ እሱ ምን ባይ ነው አሉ አጼ ቴዎድሮስ። ስነ ስርዓታችን የሚያዘን ከውጭ መንግስት የተላከ ደብዳቤ ሁሉ በውጭ ጉዳይ ሚኒስቴር በኩል እንዲተላለፍ ስለሆነ ነው አለ ኮንስል ካሜሮን። እሺ ንግስታችሁስ ይኩሩ፣ ራሰልም ኮራ ማለት ነው አሉ አጼ ቴዎድሮስ። ኩራት አይደለም ጃንሆይ አለ ኮንስል ካሜሮን። ዛዲያ ምንድን ነው? ቸልታ ብቻ ነው። እሱስ ያው ኩራት አይደለም? ኮንስል ካሜሮን እዚህ ላይ እየተናገረው ልክ አልነበረም። ምናልባት ቸልታውስ የራሱ ሳይሆን አይቀርም። ሎርድ ጆን ራሰል ግን መልሱን ችላ ያለው በኩራትና በትምክህት ነበር። የበላይነት ስሜት ባጠቃው አስተሳሰቡ የታላቋ ብሪታንያ ንግሥት ራሳቸው ለአንድ አፍሪካዊ ንጉሠ ነገሥት ደብዳቤ በቀጥታ ቢልኩ ታላቅ ውርደት መሰለው። ከዚህም በቀር ንጉሠ ነገሥት ቴዎድሮስ ከሀገራቸው ሽፍታ መኳንንት ጋር በሚያደርጉት ያላቋረጠ ጦርነት ምክንያት እንግሊዝ በኢትዮጵያ ብዙ ልትጠቀም አትችልም ብሎ ስላሰበ እንዲያውም በኢትዮጵያ ውስጥ የእንግሊዝ ቆንስል መኖር አያስፈልግም ወደሚል እምነት ደርሶ ነበር። ቆንስል ካሜሮን በአጼ ቴዎድሮስ ላይ ምን ያህል ቅርታ እንደተፈጠረ ባየ ጊዜ ግድ የለም ጃንሆይ፣ አሁን በቅርቡ መልሱ ይመጣል አለ። እሺ እንግዲህ እናያለና አሉ አጼ ቴዎድሮስ። በዚህ ሁኔታ ተነጋግረው አጼ ቴዎድሮስም ቆንስሉም በከፍተኛ ቅርታ ላይ ቆዩ። ከጊዜ በኋላ ሚስተር ኬረንስ የተባለው የቆንስል ካሜሮን ጸሐፊ ከእንግሊዝ የውጭ ጉዳይ መስሪያ ቤት ለቆንስል ካሜሮን የተጻፈ ደብዳቤ ይዞ መጣ። ነገር ግን ደብዳቤው የሚጠበቀውን መልስ የሚያስታውስ እንኳ አልነበረም። የደብዳቤው ዋና ትዕዛዝ ኢትዮጵያን በቶሎ ትተህ ወደ ምጽዋ ተመለስ የሚል ነበር። አጼ ቴዎድሮስ ኬረንስ ካመጣው ምስጢር አዘል ገጸ በረከት ጋር ይህን ሲያዩ እጅግ ከፍተኛ የሆነ ቁጣ አደረባቸው። ከዚያም ቆንስል ካሜሮንን አስጠርተው እኔ ሞኙ እንግሊዝና ፈረንሳይ ረድተውኝ ቱርኮችን ከአገሬ አባርራለሁ ብዬ አስባለሁ። ለካ እናንተ ከቱርክ ጋር ተስማምታችሁ አገሬን ለመከፋፈል ነው ሐሳባችሁ። ከአገርህ የተላከው ኢትዮጵያን በመውረር ላይ ላሉ ቱርኮችን እንድትረዳ ተሆነ ወደ አገሬ ምን አመጣ? አሁንስ ምን ወደዚህ መለሰህ? እኔና አገሬ እስከዚህ መጫወቻ ሆነናል ማለት ነው ካሉ በኋላ በሉ ያዙና ሰሩ ሲሉ ምን ታዝዤ ባለሟልነቴን ባሳየው የሚል ወታደር በግፊያ እያላጋ ወስዶ አሰረው። ኬረንስና ሌሎችም ተቆንስሉ ጋር የነበሩ ፈረንጆች ታሰሩ። ሙሴ ባርዞልም ከጥቂት ጊዜ በኋላ ለናፖሊዮን ሶስተኛ የተላከውን ደብዳቤ መልስ ይዞ መጣ። ግን የመጣው መልስ ዋጋ ያለው አልነበረም። ከሁሉ ነገር አስቀድሞ የመልሱ ደብዳቤ የተፈረመው በራሱ በናፖሊዮን ሶስተኛ ሳይሆን በውጭ ጉዳይ ሚኒስትሩ ነበር። ቃሉም ትንሽና የጥያቄው መልስ የሌለበት ነበር። ናፖሊዮን ሶስተኛ መጀመሪያ በሕዝብ ድምፅ እጅግ አስደናቂ የሆነ ከፍተኛ ድጋፍ አግኝቶ የፈረንሳይ ሕዝባዊ መንግስት ፕሬዝዳንት ሆኖ ከተመረጠ በኋላ የራሱን ሕዝባዊ መንግስት ራሱ ገልብጦ የሕዝባዊ መንግስት ደጋፊዎች የሆኑትን በማሰር ወይም በማጋዝ አስወግዶ ማንኛውንም ስልጣን ወደ እጁ አገባ። ለሃያ አመታትም የራሱን ፈቃድ ህግና ደንብ አድርጎ ፈረንሳይን ገዛ። ናፖሊዮን ሶስተኛ ስሙ ሳይኖረው የንጉሠ ነገሥት ክብርና ስልጣን ይዞ ከቆየ በኋላ በህዝብ ድምፅ ተደግፎ ንጉሠ ነገሥት ናፖሊዮን ተባለ። በመጀመሪያዎቹ አመታት አጎቱ በያገሩ ሲዘምት ሊከታተላቸው ሳይችል የቆዩ የልማትና የእድገት ስራዎችን በመልካም ይዞታ ሲያስፋፋ የቆየ ሰው ነበር። በአገሩ የሰራተኛ ክፍሎችና በካህናቱ ዘንድም እጅግ የተወደደ ንጉሠ ነገሥት ነበር። በኋላ ግን ያጎቱ የመስፋፋት በሽታ አድሮበት ሜክሲኮ ድረስ አንዱን የኦስትሪያ መስፍን ልኮ በዚያ እስከ ማንገስ የሞከረ ሰው ነበር። ከዚህም ጋር ፈረንሳይ በሰሜን አፍሪካ ውስጥ አልጄሪያን ቅኝ ግዛት ለማድረግ የነበራትን ትግል ከግብ ያደረሰ፣ በሰላማዊ ውቅያኖስ ውስጥ አዲሷ ካሊዶኒያ እንደሚባሉት ያሉ ደሴቶች እንዳገሩ ያስገኘ፣ ከቻይና ጋር በመዋጋት የፈረንሳይ ኢንዶ ቻይናን ቅኝ ግዛት የመሰረተ ሰው ነበር። በዚህና በሌላው ሁኔታ ሁሉ የአውሮፓ መንግስታት ሳይቀሩ ይፈሩትና ይጠረጥሩት ስለነበር በማንኛውም ነገር የተሰማው ትልቅነት የአፍሪካዊውን ንጉሠ ነገሥት የቴዎድሮስ ሁለተኛን ትልቅነት ለመገንዘብ አይኑን ከለለው። ስለዚህ በክርስቲያናዊ ወንድምነት ተማምነው ለላኩት ደብዳቤ በተሰጠው መልስ ላይ እንኳን ፊርማውን ለማስፈር ሳይፈቅድ ቀረ። የማንንም የበላይነት ከማያውቅ በራሱ ነጻነት በራሱ ዘርና ሃይማኖት ከሚመካ ደም የመጡት በራሳቸው ጀግንነትና ፈላቅነትም የሚያምኑት አጼ ቴዎድሮስ ለስነ ስርዓቱ ተጠሩት ተስረኛው ተቆንስል ካሜሮን ተቆንስል ሌጃንና ከመኳንንቱ ጋር እንደሆኑ ከፈረንሳይ የመጣላቸውን ደብዳቤ እንደተቀበሉ ደብዳቤው ተተርጉሞ ከመነበቡ በፊት ሙሴ ባርደል ናፖሊዮን ሶስተኛ እንዴት አድርገው ተቀበሉ አሉ አጼ ቴዎድሮስ። ጃንሆይ እርግጥ ነው የአገሬ ንጉሠ ነገሥት ናቸው፣ ነገር ግን ስለ ግርማዊነቶ ያላቸው አስተያየት ሁሉ አላስደሰተኝም። የአበሻው ንጉሥ እጅና እግር ይቆርጣል፣ አረመኔ ነው፣ ሕዝቡም ደንቆሮ ነው የሚባል ወሬ በዚህ ከሚኖሩና በዚህ ቆይተው ወደዚያ ተሄዱ ሚስዮናውያን ስላሰሙ ናፖሊዮን ሶስተኛ ንግግሬን እንኳን ለማድመጥ አልፈለጉም። ደብዳቤውንም ይኸው ሌላ ሰው ጽፎ ፈርሞ እንዲልከው ነው ያደረጉት። ጃንሆይ ኢትዮጵያ ውስጥ ያለው የግርማዊነቶ ቅንነትን የሕዝቡን ደግነት ያየው ሰው እንደመሆኔ መጠን ግርማዊነቶን ከናፖሊዮን ሶስተኛ ይበልጥ ንጉሠ ነገሥት አድርጌ ማየት ይገባኛል አለ ሙሴ ባርደል። በብርቱ ጥረትና ትጋት ወደ ኢትዮጵያ ከመጣበት ጥቂት ጊዜ ወዲህ ባጠናው አማርኛ ቋንቋ እስቲ ደብዳቤውን ተርጉምና አቅርብልኝ አሉ አጼ ቴዎድሮስ። እሺ ግርማዊ ሆይ አለ ሙሴ ባርደል። ከዚያም እጅ ነስቶ ደብዳቤውን ተቀበለና በግድየለሽነት ለመጻፍ ሁኔታ ሁሉ የሚያስታውቀውን አጭር ደብዳቤ በጥቂት ጊዜ ውስጥ ከአቶ ሳሙኤል ጋር ተርጉሞ አቀረበላቸው። አጼ ቴዎድሮስ የደብዳቤውን ትርጉም ካነበቡ በኋላ ፊታቸው በቁጣ ልውጥውጥ አለ። ከዚያም ወደ ሙሴ ባርደል እየተመለከቱ ለመሆኑ የፈረንሳይ ንጉሥ እስከዚህ ባለጌ ነው? ትልቅ ያደረጉት የፈረንሳይ ሕዝብና ወታደር እንጂ በግል ሰውነቱ ከኔ የሚበልጥ መሰለው? እሱ የናፖሊዮን የእህት ልጅ ቢሆን እኔም የዳዊት የሰለሞን ልጅ መሆኔን ረሳው። እግዚአብሔር ተፈለገ እኔንስ የትልቅ ሕዝብ ንጉሥ ሊያደርገኝ አይችል መሰለው አሉና ዋናውን ደብዳቤ ከሙሴ ባርደል እጅ ተቀበሉ። ከዚያም በጥጋቸው ወደ ነበረው የፈረንሳይ ቆንስል ሙሴ ሌጃን ዘወር ብለው ሙሴ ሌጃን አሁንስ አንተ ነው ዋሻው ወይስ ሙሴ ባርደል አሉ። አስተርጓሚው ይህን ጥያቄ ሲያቀርብለት የፈረንሳዩ ቆንስል ፊት የቀላ በርበሬ መሰለ። አጼ ቴዎድሮስ መልሱን ሳይጠብቁ ንግግራቸውን ቀጠሉና ወዳጄ ንጉሥ ናፖሊዮን ተፈረንሳይ ኢትዮጵያ ድረስ ውሸት ጭኖ የላከህ ውሸት ቸገረን ብሎ የላከበት ሰው ኑሯል? ከኔ ተርፈው ለፈረንሳይ የሚበቁ ዋሾች በአገሬ ስላሉኝ ወደ አገሬው ተመለስና ያንተ ውሸት ዋጋ ሊኖረው ወደሚችልበት አገር ቢልክህ ይሻላል። ያን ጌታህንም አንተ ናፖሊዮን ብትሆን እኔም ቴዎድሮስ ነኝ ብሎሃል በለው። ኢትዮጵያ አልጄሪያ አይደለችም በለው። አባትህ ማን ነው ቢሉት ፈረስ አጎቴ ነው አለ በቅሎ ይባላል ባገራችን። እሱ ባጎቱ ጀግንነት ቢኮራ እኔ ደግሞ ተሱ ሳይሆን ታጎቱ ጋር የምወዳደር ጀግና መሆኔን ማወቅ አለበት። የቴዎድሮስ አገር ኢትዮጵያ የሚሽዮናውያንና በቆንስል ኃይል አትወረርም። ጠብ የፈለገኝ አስቀድሞ በወታደሮች ይሞክረኝ። እንደነ ኮንትሮሴል ሾልኮ ማምለጥ አይገኝም። ባለጌን የማላከብርና የማልፈራ መሆኔን ንገረው። ደግሞ የካቶሊኮች ጠባቂ ነኝ። በእኔ አገር ገብቶ ሰው እንዲጠብቅ ማን ነው ስልጣን የሰጠው? ይጥጋቡና ትቢቱ ወይም እንዳጎቱ እስረኛ አርጎ ያስገድለው ይሆናል አሉና ጥርሳቸውን በቁጣ ነክሰው ከፈረንሳይ አገር የመጣውን ደብዳቤ በጥስጥስ አርገው ጣሉት። ያሉት አልቀረም። ናፖሊዮን ሶስተኛ ከሳቸው ሞት በኋላ ብዙ ሳይቆይ በጀርመኖች ላይ ሳይቸግረው ባወጀው ጦርነት የቢስማርክ ወታደሮች ማርከውስ በእስረኝነት ኖረ። በዚያ ያለው ሁሉ የአጼ ቴዎድሮስን ቁጣ ሲያይ ሙሴ ሌዣንን ወህኒ ቤት ሊከቱት ነው ብሎ በስጋት ላይ ወደቀ። እሳቸው ግን በፍርሃት ወደ ተጨነቀው ቆንስል እንደገና ዘወር ብለው በል ሂድና ውሸታችሁ ቅኝ ግዛት ወደሚያስገኝላችሁ አገር ሂድና ዋሽ፣ እኔ የእናንተን ውሸት አልፈልግም አሉ። ሙሴ ሌዣን እየተንቀጠቀጠ እጅ ነስቶ ወጣ። አጼ ቴዎድሮስ የእንግሊዝ መንግስትና የናፖሊዮን ሶስተኛ አድራጎት ያሳደረባቸው ቁጣ ሳይበርድላቸው ሌላ ጎጅ ተከተለ። በጎንደር አካባቢ የሚገኙ ፈላሾችን ወደ ክርስቲያንነት ልመልስ ብሎ ገብቶ አጼ ቴዎድሮስም በደግነትና በደስታ ተቀብለው ሲረዱት የቆየው ዶክተር ሄንሪ ስተርን ወደ አገሩ ሊሄድ ወደ እሳቸው ቀርቦ ከተሰናበተ በኋላ ሂዷል ብለው ሲያስቡ አንድ ቀን ጧት ለማንም ሳይነግር ካሽኮሮቹ ጋር ወደ ድንኳናቸው ዘው ብሎ ገባ። አጼ ቴዎድሮስ በጋፋት ካሉት ነጮች እንደነ ዋልድማየር ያሉትን ሰራተኞች እንጂ እነስተርንን የቤልን አደራ ለማክበር ሲሉ ቢደግፏቸውም ብሷ አያምኗቸውም ነበር። ዶክተር ስተርንና ሚስተር ሮዘንታል ከነሚስቱ ከጳጳሱ ከአቡነ ሰላማ ጋር የነበራቸው ምስጢረኝነት ምንጊዜም ታይቶ የማይታወቅ ነበር። ጳጳሱ ለዚህ ፍቅር የሚሰጡት ምክንያት እነዚህ ሰዎች አይሁዳውያኑን ለማሳመን በመነሳታቸው ከሌሎች ይበልጥ መወደድ መከበር ይገባቸዋል የሚል ነበር። አጤ ቴዎድሮስ ግን ከጳጳሱ ጋር ልብ ለልብ ጨርሰው በተቆራረጡበት ጊዜ እናንተ የአረብ እኮ ሴት አይተርፈውም፣ የሀገራችንን ወይዘሮች ቀምጣ አርጎ ጨርሷቸዋል፣ የዚህን ድውር ፈረንጅ ምሽት ደግሞ ቀምጦት ይሆን እያሉ ይቀልዱ ነበር። ሚስስ ሮዘንታል አባ ሰላማን በግል ማነጋገር በምታዘወትርበት ጊዜ ሁሉ በዚህ ሁኔታ ሲኖሩ ሄንሪ ስተርን ተሰናብቶ ከሄደ በኋላ ለማንም ሳይነግር ወደ ንጉሱ ድንኳን በመግባቱ አጼ ቴዎድሮስ እንዲያውም የፈረንጅ ነገር በቅቷቸዋል ቁጣቸው ቱጋለባቸውና ሂደህ አልነበረም እንዴ አሉ። አሁን ተሰናብቼ ነበር አለ ዶክተር ስተርን። ዛዲያ ምን ቀረህ? በዚህ ስለዋልኩ ስላደርኩ እንደገና ልሰናበት ብዬ ነው። ዛዲያ ሳት ነገር ነው የምትገባው? እኔ የኢትዮጵያን ነገስታት ስነ ስርዓት ስለማላውቅ ነው። እሺ አንተስ ሳትወቅ እነዚህ አብረው ያሉ አሽከሮች አያውቁም አሉ አብረው የገቡትን ሁለት ኢትዮጵያውያን በቁጣ እሳት በመሰሉ አይኖቻቸው እየተመለከቱ። እኔ አላውቅም አለ ስተርን። እናንተ ወደ ንጉስ ፊት ፈቃድ ሳይጠየቅ መቅረብ እንደማይገባ አታውቁም አሉ አጼ ቴዎድሮስ። አናውቅም አሉ ሁለቱ ኢትዮጵያውያን። አሃ የፈረንጅ አሽከር ተሆነና ኢትዮጵያዊነቱ ተረሳ ማለት ነው? ፈላሻን ክርስቲያን አድርግልኝ አልኩህ እንጂ ኢትዮጵያውያንን ወጋቸውን እንዲረሱ አልኩህ? በል እኒህን ወስላቶች ገርፋችሁ ሰሩልኝ ብለው በጥጋቸው ለቆሙት ጋሻ ጃግሬዎች ትእዛዝ ሰጡ። ሄንሪ ስተርን መቼም በእኒህ ቅን ሰው ላይ የሰራው ኃጢአት ይገለጥብህ ብሎታልና ጆሮ ጥላውን በእጁ ይዞ ጃንሆይ ይሄ እኮ ሕግ አይደለም አለ። ኧረ ይሄ ቡኮ ፊት ደግሞ ሕግ ሊያስተምረኝ ነው፣ እሱንም ሰሩልኝ በል አሉ አጼ ቴዎድሮስ። ዶክተር ስተርን ሊታሰር ሲሄድ የያዘው ዕቃና ገንዘብ ተቆጥሮ እንዲቀመጥለት ሲፈተሽ በኢትዮጵያ ፈላሾች መካከል መንከራተት የተባለው መጽሐፉ ረቂቅ ከሌሎች ዕቃዎችና ጽሑፎች ጋር ተገኘ። ይመጣፍ አጼ ቴዎድሮስን ጥንብርኩሳቸውን ያወጣ የሚሰድብ ነበር። ፈረንጅ ስለ ኢትዮጵያ ሲጽፍ መቼም ማንንም ያርመኛል ብሎ ሳይሰጋ በደፈት ነበርና የሚቀደደው። በሄንሪ ስተርን መጽሐፍ ውስጥ የተለመደው የግምት ውሸት እንደውነተኛ ታሪክ ሆኖ ተጽፎ ነበር። ውሸቱ ሲሆን የኢትዮጵያ ታሪክ ሊቆሽ ነን የሚሉት ፈረንጆች እንኳን ነብዩ ፍካሬ ኢየሱስ ሲሉ ከልካይ የሌላቸው የሚከለክለው አልነበረም። ችግሩ የዋሸው ውሸት ከነብር ሰርግ አግብቶት ስለነበር ነው። ኋላ ሲታተም አርሞት እንደሆነ አይታወቅም እንጂ ሄንሪ ስተርን በተያዘበት ረቂቅ ላይ ከተነገሩት ታላላቅ ውሸቶች አንዱ አሁን ኢትዮጵያን የሚገዛው ንጉሥ ቴዎድሮስ የድሮስሙ ካሳ ይባል ነበር። ይህም ስም እናቱ ፍጹም ደሃ ስለነበረችና ኮሶ የሚባል የሆድ ውስጥ ጥል መድኃኒት ትሸጥ ስለነበር ኮሶ ተሚለው ቃል ተሻሽሎ ካሳ በመባል የመጣ ነው የሚል ቃል ነበረበት። ከዚህም በቀር ካሳ ሽፍታ በሆነበት የመጀመሪያ ጊዜ ችግር ስለጠነከረበት ወደ መተማ ሄዶ የአንድ ሼህ ሳራጫጅ ሆኖ ተቀጥሮ ነበር የሚልና ሌላም ብዙ ስድብ በመጽሐፉ ውስጥ ይገኝ ነበር። ዶክተር ሄንሪ ስተርን የራሱ ስድብ አልበቃው ብሎ ከሚስተር ሮዘንታል ከሚስስ ፍላድ ለየወዳጆቻቸው ጻፉ ደብዳቤዎች በሳጥኑ ይዞ ነበር። እነዚህ ደብዳቤዎችም እንደ ስተርን መጽሐፍ አጼ ቴዎድሮስን የሚወርፉ ነበሩ። ሚስተር ሮዘንታል ለአንዳማቹ በጻፈው ደብዳቤ ላይ ያበሻው ንጉሥ ቴዎድሮስ የሚገዛቸው ጨካኝ አውሬዎች ናቸው፣ እሱም ያራዊቱ ንጉሥ ነው የሚል ቃል ሲገኝበት፣ ሚስስ ፍላድ ደግሞ ይሄ ነፍሰ ገዳይ ፈረንሳይንና እንግሊዝን ለመውረር ይፎክራል የሚል ቃል ያለበት ደብዳቤ ለአንድ ዘመዷ ጽፋ ነበር። ይህንና የቀረውንም የስድብ ማት ሁሉ ሙሴ ባርደር በጥንቃቄ ተርጉሞ ለአጼ ቴዎድሮስ ባቀረበ ጊዜ አጼ ቴዎድሮስ አይናቸውን ማመን አቃታቸው። መላልሰው አነበቡና ወደ ሙሴ ባርደር ቀና ብለው አቶ ባርደር፣ አሁንስ አንተ ነህ መሰለ የሰደብከኝ፣ በእርግጥ ይህን ደብዳቤ ጻፉ አሉ። እንዲያውም የጃንሆይን ቁጣ አላስብስም ብዬ እንጂ ብዙ ብዙ ስድብ ነበረ አለ ሙሴ ባርደር። ቆይ እሱን አሁን ሂድና ከሳሙኤል ጋር ሆናችሁ ተርጉምልኝ አሉና አጼ ቴዎድሮስ ከተቀመጡበት ሲነሱ ሙሴ ባርደር እጅ ነስቶ ወጣ። አጼ ቴዎድሮስ በቁጣ እሳት ለብሰው ከወጡ በኋላ ዶክተር ስተርንን ከታሰረበት አስመጥተው አንተ አመድ ፊት ወንጌል ልሰብክ ነው የመጣኸው እኔን ልሰድ አሉ። ምን ብዬ ተሳደብኩ አለ ስተርን። ነፍሰ ገዳይ ብለኸኛል፣ እናቱ ኮሶ ሻጭ ነበረች፣ የሱ ስምም ኮሶ ማለት ነው ብለሃል። ከየት ነው ይህን ሁሉ ሐሰት የፈጠርከው አሉ አጼ ቴዎድሮስ። እኔ የፈጠርኩት አይደለም አለ ስተርን። ዛሬ ማን ነገረህ? በመላው ጎንደር የሚነገር ታሪክ ከመሆኑም በላይ ተጳጳሱና ተካህናቱ የተነገረኝ ታሪክ ይሄው ነው አለ በፍርሃት የሚንቀጠቀጠው ሚስዮናዊ። አቶ ሰላማ ነው ይሄን የነገረህ? ደህና ነው። እሱ ሲንገርህ እንዴት የሱን ቃል አምነህ ተመጣህበት ጊዜ ጀምሮ ያን ያህል ጊዜ ፋከብርህና ያልከውን ሁሉ ስፈጽምልህ የቆየሁትን ሰው በዓለም ፊት ልታዋርደኝ ትፈልጋለህ? ጃንሆይ፣ እውነቱን ለመናገር ጳጳሱና ካህናቱ ከመኳንንቱ ጋር በመተባበር በአገሩ ሰዎች ዘንድ እንዲጠላ ስላደረግነው እናንተ ደግሞ በዓለም ፊት እንዲጠላ እርዱን። ለካህናትና ለቤተ ክርስቲያን ብርቱ ጠላት ስለሆነ ቶሎ መውደቅ አለበት ብለው በማስመሰል ስለለመኑኝ ነው አለ ስተርን። እሺ ዛሬያ ዘሬን ቆጥረው ነገሩህ አሉ አጼ ቴዎድሮስ። ስለ ዘር ተሆነ ጃንሆይ የአውሮፓ ታላላቅ ሰዎች ከታላላቅ ዘር ተወልደው ታላቅ ሆኑ ከሚሏቸው ይልቅ ተባሎ ተነስተው በራሳቸው ጥረት እና ድካም በራሳቸው ትዕግስትና ችሎታ ከታላቅ ነገር ደረሱ መባልን በጣም ይወዳሉ። ግርማዊነቶ ተዳ ቤተሰብ ተነስተው ይህን ታላቅ ስራ መስራቱ በአውሮፓ ውስጥ ቢነገርም ስሟንና ክብሯን ይበልጥ ከሚያገነው በቀር ምንም ጉድፍ አይጥልበትም አለ ስተርን። አመድ ፊት ሌላውን አካል አገሬ አውሮፓ ውስጥ የለችም። በእኔ አገር ደግሞ ትልቅ ከሚባል ዘር ተወልደው ምንም ያልሰሩ ተጠራ ቤተሰብ ተወልደው ብዙ ተሰሩ ሰዎች ይበልጥ ይከበራሉ። ይህም ይቅር፣ ነፍሰ ገዳይ ያልከኝንስ ማንን ስገድል አይተህ ነው አሉ አጼ ቴዎድሮስ። እሱንማ በደባርቅ ሜዳ የፈሰሱት አጥንቶች ይመሰክሩታል አይደል? አለ ዶክተር ስታን። አረ ያህያ ያንተ ሀገር መሪዎች መናፍቅ እያሉ ሰው በሳት ያቃጥሉ ከዳተኛ እያሉ የሰውን አንገት በመጥረቢያ ሲቆርጡ አልኖሩም? ወንጀለኛን መቅጣት ደርሰ ገዳይነት የሆነው በኔ ላይ ነው። በል ያዝና ወስደ በቆቂት አግባልኝ አሉ አጼ ቴዎድሮስ። ዶክተር ስተርን ግራ ቀኝ ጉንጩ ከነጭነት ወደ ጎበትነት እስኪለወጥ ድረስ ጥፍ ቀመሰ። ከዚህ በኋላ አንድ ነጭ ፍንጀሮ እኔ ፈረንጅ ሁሉ እንደ ዮሐንስና እንደ ፕላውዴን መስሎኝ ለካ ውሾች ናችሁና እስቲ ምን ሰርቻችሁ ነው ተነዚህ ደንቆሮችና ተዚያ ወደል ሸርሙጣ ተዚያ ጫት ቃሚ አረብ አለቃቸው ጋር ተስማምታችሁ ምትሰርቡኝና በዓለም ህዝብ ፊት ልታስጠሉኝ የምትፈልጉት? በልሽ ያሳያለሁ። አሁን አጋድሚ ይሄን ብሆ ጀራህን በጅራፍ አስተለትለው ነበር፣ ግን የዮሐንስ አደራ አለብኝ። ና አንተ የጉማሬ አለም ጋምጣና እግሩን ገልበህ አርባ ጠብጥብልኝ አሉ በጥግ ወደ ቆሙት ወታደሮች ዙረው። ሄንሪ ስተርን የእግሩ ዘንግ ጉበት እስኪመስል በዚያ የጉማሬ አለንጋ ተጠብጥቦ በሰንሰለት ታሰረ። ሮዘንታልም በጀንጃ ተይዞ መጣና በአጼ ቴዎድሮስ ፊት ሲቀርብ፣ አንተ ሬሳ ድሁር፣ የኢትዮጵያ ህዝብ አውሬ፣ እኔ የአውሬዎች ንጉሥ ተባልነ፣ አንተስ ምን ልትሆን ነው? አንተ የድመት ጭንጋፍ፣ የኢትዮጵያን ህዝብ የምትበልጠው በዚህ ግርድፍ ዱቄት የነፉበት ሊጥ በመሰለ ድዌ ሰውነትህ በዚህ ተሰብሮ የወደቀ ብርጭቆ በመሰለ አይን ነው ወይስ በጸረ ማርያምነት? እስቲ ካንተና ከኔ ሰዎች ማንኛው ሰው ማንኛው አውሬ ነው የሚመስል? አሁን የኔ የአውሬዎች ንጉሥ ህግ ባይጠብቅህ ኢትዮጵያውያን አንተን ሲያዩ ምን ደግዳጋ አውሬ መጣብን ብለው በጦር አረ ላንተ ጦር በዱላ አይገሉህም ነበር ካሉ በኋላ እኛን የቀሉ አይኖች በጥግ ወደ ቆሙት ወታደሮች ወርውረው፣ በሉ አሁን ውሰዱና ሰሩልኝ አሉ። ወታደሮች እያዳፉና እየጎሳሰሙ ወስደው ከዶክተር ስተርን ጋር ቀላቀሉት። ከጥቂት ጊዜ በኋላ በወዳጅነት ተከብረው ተቀምጠው ተንኮል ሲሰሩ በተገኙ አውሮፓውያን ሁሉ ላይ ለቀረበው ክስ ብዙ ህዝብ በተሰበሰበበት ፍርድ ታየላቸው። እንደ ኮንስል ካሜሮን እና ሌሎችም ብዙ አውሮፓውያን ታስረው እንዲቆዩ ሲፈረድባቸው ዶክተር ስተርን እና ሚስተር ሮዘንታል በስቅላት እንዲቀጡ ተፈረደ።
አጠቅ ብሎ ፈረስ ካሳ ብሎ ስም ባርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክማይ የምሸሽ ነው። መቅደን አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ ማዩ ቱርክ ባይ የምሸሽም መቅደላ መቅደላ ኳንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋራ። እኔ ማዩ ቱርክ ባይ የምሸሽም አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ወሱ ሲጠጣት እኔ ማዩ ቱርክ ባይ የምሸሽ ነው።
ጠቅላላ ዝግጅታችን በዚሁ ይጠናቀቃል።